The Voice of America. የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ይሄ ለንደን ጉባኤ ላይ ተነሳ የሚባለው ለኢትዮጵያ መበተን አለብን የሚባለው ከኃላፊነት የጎደለው አነጋገር ይመስለኛል እኔ። ምክንያቱም ኢትዮጵያ ከተበተነች የኦሮሞም ህዝብ ይበተናል።
በሽግግር መንግስት ወቅት የማስታወቂያ ሚኒስትር የነበሩት ዶክተር ዲማ ንጉ ናቸው።
በኦሮሞ ህዝብ በኩል ደግሞ በኢትዮጵያ ውስጥ ያለው እንደምንሰማውና እንደምናየው እንደምናነበው ሁሉ በኦሮሞ ህዝብ የኢንዲፔንደንስ የነጻነት ጥያቄ ምን ኋላ ቀር ጥያቄ መሆኑን በአብዛኛው ህዝብ ተረድቶታል። ኋላ ቀር ነው፣ የማይሰራ ነው።
እኚህኛው ደግሞ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በቅርቡ በወቅታዊ የኢትዮጵያ ጉዳዮች ዙሪያ እዚህ ዋሽንግተን ዲሲ ላይ በተካሄደ ጉባኤ መነሻነት በተሰናዳ ውይይት ከተናገሩት የተወሰደ ነው። ዜናውን ተከትሎ ይቀርባል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃና እያዝናናችሁ ያመሻል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከቅዳሜ ጥቅምት 26 2009 ዓ.ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቅዳሜው የዓለም ዜና እናልፋለን። መልካም ምሽት።
እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። አሜሪካውያን ከሦስት ቀናት በኋላ ፕሬዝደንታቸውን ለመምረጥ እየተዘጋጁ ባሉበት በአሁኑ ሰዓት በኒውዮርክ፣ ቴክሳስና ቨርጂኒያ አልቃይዳ ምንነቱ ያልተገለጸ ጥቃት በምርጫው ዕለት ሊያደርስ ይችላል የሚል ስጋት እንዳላቸው የፌዴራሉ መንግሥት ባለሥልጣናት እያስጠነቀቁ ነው። ይህንኑ አዲስ የደረሳቸው መረጃ አስመልክቶም ባለሥልጣናቱ ለአካባቢና ክፍለ ግዛት ኃላፊዎች የማስጠንቀቂያ ደብዳቤዎች ልከዋል። በኒውዮርክ ፖሊስ የተባለውን የጥቃት ስጋት ምንም እንኳ በዝርዝር ባይቀርብም እየመረመረ መሆኑን አስታውቋል። የከተማዋ ፖሊስም በነገ ዕለት የሚካሄደውን ዓመታዊ የማራቶን ሩጫ ውድድር ለመጠበቅ ኃይሉን አጠናክሯል። የቨርጂኒያና ቴክሳስ ክፍለ ግዛቶች አስተዳዳሪዎችም ጉዳዩን በቅርበት እየተከታተሉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ እጩ ተወዳዳሪዎቹ ሂለሪ ክሊንተንና ዶናልድ ትራምፕ ትኩረታቸውን ብዙ ተንባዮች የምርጫውን ውጤት ይወስናሉ ባሏቸው በጣት በሚቆጠሩ ክፍለ ግዛቶች ላይ አድርገዋል። ዛሬ ሁለቱም እጩዎች የሕዝብ አስተያየት መለኪያዎች መሳ ለመሳ ሲሉ በገለጹት በፍሎሪዳ ዘመቻ አካሂደዋል። ትራምፕ በኒው ጀርሲ ዛሬ ከአስተዳዳሪው ክሪስ ክሪስቲ ጋር ሊያደርጉት ያቀዱት ዘመቻ ሁለቱ የክሪስቲ ረዳቶች ከዋሽንግተኑ ድልድይ መዘጋት ቅሌት ጋር ተያይዞ ጥፋተኞች ሆነው በመገኘታቸው ሳቢያ ተሰርዟል። ሂለሪ ክሊንተን ግን ዛሬና ነገንም ጭምር በፊላዴልፊያ የምረጡኝ ዘመቻቸውን ያካሂዳሉ። ክሊንተን ትላንት ክሊቭላንድ ኦሃዮ ውስጥ በዝነኞቹ ተዋንያን ጄይዚና ተደናቂዋ ባለቤቱ ቢዮንሴ ጋር ዘመቻ አካሂደዋል። 33 ሚሊዮን ወይም ከጠቅላላው ሩቡ ሕዝብ ቀደም ሲል ድምፅ የሰጠ ሲሆን እጩ ተወዳዳሪዎች ግን አሁንም ዘመቻቸውን አላቋረጡም። በፖለቲካ ተንታኞች እምነት በኮሎራዶ፣ በኔቫዳና በቨርጂኒያ በቅድሚያ ድምፅ የሰጡ መራጮች ቁጥር መጨመር ዲሞክራቷን ሂለሪ ክሊንተን ረድቷል። ክሊንተን በማዕከላዊ አሜሪካ ግዛቶች ግን ኦሃዮን ጨምሮ ችግሮች አሉባቸው። ለዘመቻ የተሰጠው ጊዜ ሊያበቃ ሦስት ቀናት ብቻ ሲሆን አንዳንድ የሕዝብ አስተያየት መለኪያዎች በእስካሁኑ ሂደት ሂለሪ ክሊንተን በአነስተኛ ድምፅ ብልጫ እየመሩ ነው። የቱርክ ፍርድ ቤት በዛሬው ዕለት የተቃዋሚ ጋዜጣውን የኩምሁሪየት 9 ሥራ አስኪያጆችና ጋዜጠኞች ተይዘው እንዲታሰሩ አዟል። ጉዳዩ በቱርክ ሐሳብን የመግለጽ ነጻነት እየጠፋ ነው የሚል ስጋት በዓለም አቀፉ ኅብረተሰብ ዘንድ አሳድሯል። በቁጥጥር ስር ከዋሉት ታዋቂ ጋዜጠኞች መካከል ሙራት ሱባንሱ የጋዜጣው ዋና አዘጋጅና አምደኛው ካድሪ ጉርሴ ይገኙበታል። ታሳሪዎቹ ጋዜጠኞች በሙሉ የቀረበባቸው ክስ ከሦስት ወራት በፊት የመንግሥት ግልበጣ ከሞከሩ የኩርድ ነውጠኛ ቡድን ጋር ግንኙነት አላቸው የሚል ነው። የኢንዶኔዥያው ፕሬዚደንት ጆኮ ዊንዶዶ ነገ ወደ ኦስትሬሊያ ሊያደርጉ የነበረው የጉብኝት ጉዞ ተሰርዟል። ምክንያቱ ዋና ከተማዋ ጃካርታ ውስጥ የእስልምናን እምነት በማርከስ ተናግረዋል በተባሉ አንድ የክርስትና እምነት ተከታይ አስተዳዳሪ ላይ የተካሄደው ግዙፍ የተቃውሞ ሰልፍ ወደ ከባድ ሁከት መቀየር ነው። በሁኔታው አስገዳጅነት የተሰረዘው የፕሬዝደንቱ የኦስትሬሊያ ጉብኝት ወደፊት ለሌላ ጊዜ እንደሚደረግ የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። በተፈጠረው ሁከት ሰልፈኞች ከፖሊሶች ጋር ተጋጭተዋል። በርካታ ተሽከርካሪዎች ላይ እሳት ተለኩሷል። የጃካርታው አስተዳዳሪ ይቅርታ ቢጠይቁም ሃይማኖት በማጉደፍ ወንጀል ተይዘው መታሰር አለባቸው ሲሉ ሙስሊም አክራሪዎች አጥብቀው እየጠየቁ ነው። አብዛኛው የኢንዶኔዥያ ሕዝብ የእስልምና እምነት ተከታይ ነው። በመጨረሻም በናይጄሪያ ጦር ሰራዊት ባለሥልጣናት መግለጫ መሠረት የመንግሥት ወታደሮች ከሁለት ዓመት በፊት በሙስሊም ነውጠኛው ቡድን በቦኮ ሐራም ተጠልፈው ከተወሰዱ የቺቦክ ሴቶች መካከል አንዷን ትላንት አግኝተዋል። ወታደሮቹ ሕፃን ልጅ ያዘለችዋን ሴት ትላንት ማታ ያገኟት ሳምቢሳ በሚባለው ጫካ ውስጥ አሰሳ ያካሄዱ በነበረበት ወቅት መሆኑን የጦር ሰራዊቱ ቃል አቀባይ አስረድተዋል። ሳምቢሳ ጫካ ቦርኖ ግዛት ውስጥ ይገኛል። በጠቅላላው ተጠልፈው ከተወሰዱ 276 ሴት ተማሪዎች መካከል መንግሥት እስካሁን ያስለቀቃቸው 21ን ብቻ ነው። የቀሩትን ከ200 በላይ ለማስለቀቅም ቃል ገብቷል። ዜናው አበቃ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዕለቱን የዓለም ዜና ነበር ያደመጥነው። አሁን ውይይት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ለውይይቱ ሁለት እንግዶች ተጋብዘዋል። ከኦሮሞ ነጻነት ግንባር ኦነግ መስራቾች አንዱ ዶክተር ዲማ ነጎ በሽግግር መንግስቱ ወቅትም የማስታወቂያ ሚኒስትር የነበሩ ናቸው። አሁን የኦሮሞ ዴሞክራሲያዊ ግንባር ምክትል ፕሬዚዳንት። ሁለተኛው ተወያይ ሻለቃ ዳዊት ወልድ ጊዮርጊስ የቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትርና የእርዳታ ማስተባበሪያ ኮሚሽነርም ነበሩ። በአሁኑ ወቅት የአፍሪቃ ስትራቴጂና የደህንነት ጥናቶች የተሰኘው ተቋም ዲሬክተር ናቸው። ከሁለቱ እንግዶች ጋር በአሜሪካ ድምፅ የፌስቡክ ገጽ ያካሄደችው ውይይት የመጀመሪያ ክፍል ባለፈው እሁድ አሰምታ ነበረ። ተከታዩን ለምሽቱ ይዛ ቀርባለች። እልባት ካደረገችበት ነው የምትነሳው።
የተለያዩ ፕሮግራሞችን እንሰራለን፣ የተለያዩ ሰዎችን እናነጋግራለን፣ የኢትዮጵያን ፖለቲካ ሁኔታም እንከታተላለን። እንደዚሁም ደግሞ ኢትዮጵያ ውስጥ በሰላማዊ መንገድ እየታገለ የሚገኘው የኦሮሞ ፌዴራሊስት ኮንግረስ ፕሬዚዳንት ዶክተር መረራ ጉዲና የእሳቸውን ሀሳብ ላንሳ። ሰሞኑን በሰጡት ቃለ ምልልስ የኢትዮጵያን የፖለቲካ ሁኔታና የትግል ሁኔታ በሶስት ከፍለው ያስቀምጡታል። አንደኛው ሀገር ውስጥ የሚታገለው ነው፣ ሌላኛው በውጭ ሀገር ሆኖ የትጥቅ ትግል የሚል እንደዚሁም ደግሞ በውጭ ሀገርም ሆኖ ሰላማዊ ትግል የሚል እና በድረገጽ በኢንተርኔት አማካኝነት የተፈጠረ ወጣት የተቃውሞ ቡድን አለ። ነጻነቱንም ደግሞ በተለያየ መልኩ የሚጠይቅ ሌላ ወጣት ቡድን አለ ብለዋል። እናንተም በስብሰባችሁ እንዳስተዋልኩትኝ ስብሰባችሁ ለስድስት ባለፈውም የዛሬ ስድስት ወር ተካሂዶ የቀጠለ ስብሰባ ነው። አሁንም ከስድስት ወር በኋላ የቀጠለ ስብሰባ ነው። አንድም ወጣት አላየሁም። አሁንም ደግሞ እናቀራረባለን የምትሉት ፓርቲ ውስጥ ይሄ የለም። የመራራቅ ያለመገናኘት እናንተ የምትነጋገሩት ነገር እና ወጣቶቹ የሚነጋገሩት ነገር ፍጹም ሩቅ የሆነ ነገር ይታያል። ይሄንን እንዴት ነው የምታስተናግዱት? ከዶክተር ዲማ
ልጀምር። ልክ ነው። ይሄ ትውልድ መራራቅ፣ የትውልድ ጋፕ ክፍተት አለ። እንደምናየው እንደ አጋጣሚ የሆነው ይሄ ያየሽው ያለፈው የቪዥን ኢትዮጵያ ጉባኤ የስኮላርስ የምሁራን ጉባኤ ስለነበረ ወጣቶች በብዛት አልተሳተፉበትም። ምናልባት እንደ ኦዲየንስ ሊሳተፉ ይችሉ ነበረ፣ ግን ወይ በጣም ጥቂት ነበሩ። ግን
ስብሰባው ላይ ብቻ ሳይሆን በመሬትም ላይ እንደምናየው፣ ለምሳሌ የተሰጡትን አስተያየቶች ብናይ በሀሳብም የመራራቅ ነገር አለ እና መሬትም ላይ ያለውንም የስብሰባውን እንደ ምሳሌ ነው የጠቀስኩት።
አዎ፣ ወደዛ ልመጣ ነው። ይሄም ዋናው ችግር በሀገራችን የዲሞክራሲ ስርዓት አለመኖር ነው ይህን ሁሉ ችግር የሚፈጥረው። ምክንያቱም በግልጽ አገራችን ውስጥ ቁጭ ብለን ስለ አገራችን መወያየት አንችልም እና ህዝቡ ተገፍቶ ወደ ውጭ ነው ያለው። ወደ ውጭ ያለው ደግሞ ውጭ ያለው አብዛኛው የፖለቲካ ድርጅት አመራር ውስጥ ያለው ያለፈው ጄኔሬሽን ነው። በተለይ ከስልሳዎቹ ሰባዎቹ ወዲህ በፖለቲካ በልዩ ልዩ የፖለቲካ ትግል ውስጥ የተሳተፉ ሰዎች ናቸው አመራሩን የሚይዙ ያሉት። የድርጅታዊ አሰራሩን በጣም የተለያየ ነው። የቆየው የእኛና ከኛ በፊት ያለው ጀኔሬሽን በብዛት በድርጅት ያምናል። የአሁኑ ወጣቱ ደግሞ በድርጅት አያምን። በሶሻል ሚዲያ፣ በልዩ በኢንተርኔት በሚደረግ አክቲቪቲ ነው ሀሳቡን መግለጽ የሚፈልገው፣ እንቅስቃሴውንም የሚያካሄደው፣ ግንኙነቱንም የሚያካሄደው እና ዘዴውም ይለያያል ማለቴ ነው። የጀኔሬሽናል እንትኑ በሀሳብም መለያየትን የሚያመጣው ይሄ ሊሆን ይችላል። እና በእኛ በኩል በተቻለን መጠን አንድ ወጣቶችን በመመልመል ወደ ወጣቶች ቀርበን ከነሱ ጋር ውይይት በማድረግ በተለይ በአገር ውስጥ አብዛኛው የምናደራጀው ወጣቱን ነው። ምክንያቱም ከ170 በላይ የሚሆነው የአገሪቱ የህዝብ ቁጥር ከ30 ዓመት በታች ነው። የግድ ያንን አካል ነው ያንን ክፍል ነው ማደራጀት የሚያስፈልገው። እዚህ ውጪ ደግሞ ልዩ ልዩ ኤፈርትስ እየተደረጉ ነው። አሁን በአንዳንድ አካባቢ አሁን የኦሮሞ ኮንቬንሽን ተብሎ አትላንታ ላይ የሚደረግ ጉባኤ አለ። ይሄ ሁሉንም ወጣቱንም ከዚህ በፊት የነበረውንም ጀኔሬሽን እንዲያጠቃልን ነው እና እዛ ላይ አንድ ተመሳሳይ የሆነ አቋም ላይ ለመድረስ እንዲቻል ለማድረግ ነው ይሄ ጉባኤ የተጠራው እና
ስለዚህ ለምሳሌ
ፈርቱ አለ ለማለት ነው።
ስለዚህ የኦሮሞን ህዝብ ተቃውሞ በሚመለከት እርስዎን ብንጠይቅ ከወጣቶቹ ጋር ውይይት አላችሁ ማለት ነው?
አዎ።
ሻለቃ እዚህ ላይ የሚሉት የሚሰጡት አስተያየት አለ? ምንም እንኳን የፖለቲካ ድርጅት የለኝም ቢሉም አጠቃላይ ግን
እኔን ሰርሽ እንደሆነ ወጣትም አይደለሁም ሽማግሌ ነኝ እና ምን አለሁን ደግሞ ለወደፊትም ደግሞ እኔ አገር ቤት ገብቼ ፖለቲካ ውስጥ ገባለሁ ብዬ ህልምም የለኝም። ነገር ግን እንደ ግለሰብ እጽፋለሁ፣ እናገራለሁኝ። ለምን በዚህ እድሜ የሆነ ትጽፋለህ ማለት አይቻልም። ለምን በዚህ እድሜ የሆነ ትናገራለህ ማለት አይቻልም። ድምፅ አለኝ፣ እናገራለሁ። የሚያዳምጥ ያዳምጣል፣ ለሚጽፈው ደግሞ ይጽፋል። ያ ነው አንድ መታወቅ ያለበት። ወጣቱ ደግሞ
ክፍተቱን እንዴት ትሞሉታላችሁ? መቀራረቡን ነው እንጂ ለምን ይጽፋሉ ሳይሆን የእኔ ጥያቄ ክፍተቱን እንዴት ነው የምትሞሉት? ሩቅ ለሩቅ ሆናችሁ አይደለም የምታወሩት? ለምሳሌ እርስዎ የሚናገሩት ሀሳብና ወጣቶቹ የሚያራምዱት ሀሳብ ቅርበቱን እንዴት ነው ክፍተቱን የምትሞሉት ነው?
እኔ የምናገረው ከወጣቶቹ ሀሳብ ጋር የሚጋጭ አይደለም። በቃላ ጥናት ነው የማካሄደው። ለምን ጥናት ሪሰርች ነው እና ከወጣቱ ሀሳብ ጋር የሚጋጭ አይደለም ፈጽሞ። ከማንም ወጣት ጋር ቁጭ ብዬ መነጋገር እችላለሁ። የጀኔሬሽን ኢትዮጵያን በተመለከተ ማለት ነው መነጋገር ይቻላል። በሌላ ጉዳይ ጀኔሬሽን ጋፕ ሊኖር ይችላል። ግን ኢትዮጵያን በተመለከተ የምንነጋገረው በጣም የጀኔሬሽን ልዩነት ያለ አይመስለኝም። ወጣቱም ደግሞ ሊጽፍ ይችላል፣ ሊናገር ይችላል፣ ሊደራጅ ይችላል፣ ውይይትን ማካሄድ ይቻላል። አሁን ለጊዜው አሁን ቪዥን ኢትዮጵያን ሳይ አዘጋጆቹ ያደረጉት ምንድን የጠሩት ጋጣሚ ነው። ስኮላሮቹ ወረቀት ያዘጋጁት ስኮላሮች አንድ የተወሰነ እድሜ ላይ ያሉ ሰዎች ናቸው። ወጣቶች ሊባሉ አይችሉም አብዛኛዎቹ። ግን በኦሮሞ በኩል የተናገረው ለምሳሌ ዘውዴ ወጣት ነው። ግን ወጣቱ መጽሐፍ ከጀመረና መናገር ከጀመረ አዳማጭ ሞልቶታል። የወደፊቱ ወጣቱ እኮ ነው የሚገዛው፣ የሚያስተዳድረው ኢትዮጵያን። ኢንቫይት የምናደርገው የምናመቻቸውን ቢመች ወጣቱ። የኢትዮጵያ ወጣት ደግሞ በጣም አሁን ፖለቲካ ውስጥ በጣም ኢንቮልቭድ ነው። ከዛ ባሻገር ወጥቶ ተደራጅቶ መጽሐፍ መናገር ከሶሻል ሚዲያ አልፎ ምርምር እያደረገ ይሄ አማራጭ አለ ይሄ አማራጭ እያለ ብሎ ራሱን ድምፁን ማሰማት አለበት እንጂ ማንም የሚገድበው የለም የሚገታው የለም። ግን ለጊዜው ግን ያለን ሰዎች ደግሞ እንጽፋለን። ያው አጋጣሚ ሆኖ እንደዚህ ያለ ውይይት ላይም ተጠርተናል።
እንግዲህ ከሚነሱት ነገሮች አንዱ አብዛኛው ወጣትም ካለመሆን በተጨማሪ አብዛኛው በቀደሙት ለምሳሌ እናንተን ሁለት እንግዶችን እዚህ ጋር እናንተ ላይ ትኩረት አድርጌ ጥያቄውን በአነሳው በቀደሙት ስርዓቶች ውስጥ የነበሩ የሆኑና በፖለቲካ ውስጥ በነበራቸው ተሳትፎ በነበረው ስርዓት ውስጥ ያደረጓቸው ነገሮች አሉ። እነሱን አምጥተው ለምሳሌ እንደዚህ እንደዚህ ነገር ስናደርግ ነበር፣ እንደዚህ አይነት ችግሮች ተፈጥረዋል፣ እንደዚህ አይነቶች ስህተቶች ተፈጥረዋል፣ እነዚህ ስህተቶች እንደዚህ ነው፣ ከሌላው ጥፋተኛ የሚሉ የራስን ኃላፊነትን የሚወስዱ ነገሮች ወደፊት አምጥተው ሲያሳዩ አይስተዋልም። ስለዚህ በወጣቱም በኩል እነሱን በዛ ነገር ተወቃሽ የማድረግ አለ የሚል አስተያየቶች ይነሳሉ። ከደረሱን አስተያየቶችም እንደዚሁ እንደው በየግላችሁ የተሰነዘሩ ሀሳቦች አሉና እሱ ላይ ምን ትላላችሁ? ለምሳሌ እርስዎን በተመለከተ በኤርትራ ውስጥ በነበሩበት ጊዜ እንደውም የአስቸኳይ ጊዜ አዋጅ ሲታወጅ እንደዚህ አይነት ተመሳሳይ የሆነ ነገር ሲፈጸም እርስዎ በስርዓት ውስጥ ነበሩ የሚሉ ሀሳቦችም ተነስተዋል። እና እነዚህን ነገሮች እንዴት ነው የምታዩቸው? የቀደሙትን ስራዎች የገመገማችሁበት ችግሮቹ እነዚህ ናቸው፣ ይህን ተሳስተናል፣ ይህን ደግሞ ማረም አለብን ያላችሁበት ወይም ልትሉ የሚገባበት አሰራር መኖር የለበትም ወይ?
እኔን በተመለከተ መጽሐፍ ጽፌያለሁ፣ አንዳለም ሁለት ሶስት መጽሐፍ ጽፌያለሁ። እዛ ውስጥ ደግሞ የተደረጉ ስህተቶችን ኑዛዝ አድርጌያለሁ። ስህተቱንም ከአንድ ቦታ ኢቮልቭ አድርጌ የት እንደደረስኩኝ ባስተሳሰቤ መጽሐፉ ላይ ግልጽ አድርጌ በየጊዜው በተገኘ መድረክ ላይ ሁሉ በዛ ጊዜ የተሰሩ ስህተቶች በግልም ሆነ በነበርኩበት ስርዓት ውስጥ የተሰሩ ስህተቶችን በግልጽ ዘርዝሬያለሁ። አንዱ መጽሐፍ ብቻ 470 ገጽ ነው። ይሄንኑ የሚገልጽ ነው እና ስህተቶችና መደገም የሌለባቸው ስህተቶች ምንድናቸው የሚል ነገር ሌሎችም ጽሁፎች ብዙ ጽፌያለሁ በዚህ አቅጣጫ እና እሱ ምንም ችግር አይደለም። ለእኔ ችግር የለብኝም፣ ገልጫለሁኝ። በተለየ መድረክ ደግሞ ገልጻለሁኝ። ፖለቲካ ኢቮልቭ ያደርጋል። ፖለቲካ ዳይናሚክስ የፖለቲካ ዳይናሚክ ይለዋወጣል። ያ ዳይናሚክስ በተለዋወጠ ቁጥር ደግሞ የኛ ማሳሰብ ይለዋወጣል። ከሪያሊቲ ጋር ቤተ ሜዳ ላይ ካለው ሪያሊቲ ጋር ይለዋወጣል። በዛ መስመር ደግሞ ላለመለወጥ ትክክል አይደለም። መለወጥ አለብን፣ ኢቮልቭ ማድረግ አለብን። መልእክት እናስተላልፋል ካለን ያንን የጊዜው ያለውን ዳይናሚክስ እና ያለውን የፖለቲካ ሪያሊቲ ማንጸባረቅብን ያንን በግልጽ አድርገናል። ነገር ግን መታወቅ ያለብን ኤርትራ ስራችን ነው። ኤርትራ አስቸኳይ ጊዜ አዋጅ ነበር። እኔ ስደርስ ነው አስቸኳይ ጊዜ አዋጅ አስነሳሁት እና ኤርትራኖች ሲጠይቁ አንዱም ትልቁ ለእኔ አክብሮት ያላቸው የዛ ጊዜ የአስቸኳይ ጊዜ አዋጁ እንዲነሳና በተቻለ መጠን ሰው ኖርማል ላይፍ እንዲኖር ለማድረግ ሞክሬያለሁ። እኔ አስቸኳይ ጊዜ አዋጅ አላደረኩም። እኔ ሲሄድ ኤርትራ ውስጥ የአስቸኳይ ጊዜ አዋጅ የበለጠ ሰውን ይወስነዋል፣ ያጠበዋል፣ ያማርረዋል፣ ያከረዋል በሚል ነገር አዋጁን አስነሳው እንጂ አዋጅ አላስደረኩም የዛ ጊዜ።
ዶክተር ዲማ እዚህ ላይ የሚሉት
እንደዚህ አይነት እንትን ሊነሳ ይችላል። በምን ጊዜም ስራ የሚሰራ ሰው ሁልጊዜ ይሳሳታል። ምንም የማይሰሩት ላይሳሳቱ ይችላሉ። ወጣቱ ደግሞ ገና ነው፣ ረጅም ጊዜ ነው ያለው ስህተትም ለማድረግ ጥሩም ነገር ለመስራት። ስለዚህ እኛ በእድሜ የገፋ ነው፣ ረጅም ጊዜ ፖለቲካ ትግሉ ውስጥ የነበር ነው ስህተታችንም ያደረግነው ሁሉ ጎልቶ ሊታይ ይችላል። እኔ ደግሞ እንደ አንድ ሰው ሁልጊዜ ራሴን ሪፍሌክት አደርጋለሁ። እኔ በመካከለኛ ዕድሜ ነው ወደ ዩኒቨርሲቲ ተመልሼ ትምህርት መማር ምርምር ውስጥ የገባሁት። ይሄም ሪፍሌክት እንዳደርግ ያለፍኩባቸውን ቀድሞውን የኔን ኤክስፒሪየንስ ለመገምገም እና ወደፊትስ ምን ማድረግ እችላለሁ ወደሚል ሁሉ ሪፍሌክት ለማድረግ ብዙ ረድቶኛል ማለቴ ነው። እና ከጊዜ ጋር ለመሄድ ዓለም ይለዋወጣል። ይሄ የሚለዋወጠው ዓለም እኔም አጀስት ማድረግ አለብኝ። የማደርጋቸውን እንቅስቃሴዎችም ከዛ ጋር መመጠን መመዘን ያስፈልገኛል። ስለዚህ እኔ ሁልጊዜ ሪፍሌክት ማድረግ ሰው ነኝ ለማለት ነው።
የሀሳብ ርቀት ከሚባልበት ሀሳቦች አንዱ የኦሮሞ የትግል እንቅስቃሴ ላይ ነው። በሱ ላይ ለምሳሌ አሁን ወደ አትላንታ እንሄድበታለን ያሉት ጉባኤ፣ ለንደን ላይ የተደረገው ጉባኤ ላይ የኦዴፍም ተወካዮች ነበሩ። በሱ ላይ የተነሱ ሀሳቦች አሉ። የኦሮሞን ሕዝብ የትግል እንቅስቃሴ የሚመሩት ፖለቲካ ፓርቲዎችም እንደዚሁም የተለያዩ አካላት ተገኝተው ሀሳቦችን ሰንዝነዋል። ከተነሱት ውስጥ አንደኛው ከዚህ ቀደምም ሲነሳ የነበረው የመገንጠል ጥያቄ ነው። ሁለተኛው ደግሞ ኢትዮጵያን ዲሞክራሲያዊት አገር አድርጎ መፍጠር ከተቻለና ሰዎች የሚያነሱትን የመብት ጥያቄዎች መመለስ የሚቻል ከሆነ በዲሞክራሲያዊት አገር ተፈጥራ መቀጠል ትችላለች የሚል ሲሆን፣ ሌላኛው ደግሞ ኢትዮጵያ መበታተን አለባት፣ ኢትዮጵያ ስትበተን ነው የኦሮሞ ህዝብ መብት የሚከበረው የሚሉ ሀሳቦች ተነስተዋል። በእናንተ በኩል እነዚህን ሀሳቦች እንዴት ነው የምታስተናግዷቸው? እንዴት ነው የምታዩቸው?
እንግዲህ በማንኛውም ህብረተሰብ ውስጥ ልዩ ልዩ አይነት አስተሳሰብ ይኖራል። ፍሪንጅ ግሩቦች አሉ። በቀኝም በግራም ፍሪንጅ የሆኑ ጠባብ አስተሳሰብ ያላቸው ቡድኖች ይኖራሉ። ግን እኛ መመስረት ያለብን በአማካዩ ህዝብ ላይ ነው። የአማካዩ ህዝብ ምንድን ነው የሚፈልገው? አሁን ለምሳሌ በሀገራችን እየተካሄደ ያለው እንቅስቃሴ ጥያቄው ምንድን ነው? የህዝቡ የመብት ጥያቄ ነው የሚጠይቀው። የመሬት ባለቤትነት ጥያቄ ነው የሚጠይቀው። ራሱን የማስተዳደር ጥያቄ ነው የሚጠይቀው። እና ግን ከውጭ ከሚንቀሳቀሱ ድርጅቶች ውስጥ የመገንጠል ዓላማ የሚያራምዱ ቡድኖች አሉ። ከድሮም ጀምሮ የነበሩ አሉ። የኦሮሞ ነጻ መንግስት ለማቋቋም የሚፈልጉ እንደ እዛም ሆኖ ደግሞ ለምሳሌ የኛ ድርጅት አለ። የኛ ድርጅት ኢትዮጵያን ዲሞክራቲክ አርጎ የኦሮሞ ህዝብ በአገሩ ውስጥ ተገቢ ስፍራውን አግኝቶ ሌሎች ህዝቦችን መብታቸው ተከብሮ የምንኖርበት ለወደፊት የምታድግ በኢኮኖሚም በሶሻልም የምትበለጽግ አገር መመስረት ነው። ዝም ብሎ በዚሁ ብቻ ስንነታረክ ልንኖር አንችልም። ለንደን ጉባኤ ላይ ተነሳ የሚባለው ኢትዮጵያ መበተን አለብን የሚባለው ኃላፊነት የጎደለው አነጋገር ይመስለኛል እኔ። ምክንያቱም ኢትዮጵያ ከተበተነች የኦሮሞም ህዝብ ይበተናል። ይሄ ምንም ጥያቄ የለውም። እና ደሴት ሆኖ ሊኖር አይችልም። በተበተነ አካባቢ ውስጥ ደሴት ሆኖ ሊኖር አይችልም የኦሮሞ ህዝብ። እና ይሄ ሁኔታውን ካለ መገንዘብ እና ኃላፊነት ከጎደለው እንትን የሚነሳ ይመስለኛል። እና ኢትዮጵያን በመመስረት ኢትዮጵያን እንደ ሀገር እንድትኖር አገር ለማድረግ የኦሮሞ ህዝብ ከፍተኛ አስተዋጽኦ አድርገዋል። እና ይህንን በደሙ እና በአጥንቱ የገነባውን ሀገር የሚበትንበት ምክንያት አይታየኝም።
ይሄ ግን ደግሞ ከዚሁ ጎን ለጎን የኦሮሞን ህዝብ ጭቆና በጣም በከፋ ሁኔታ መሆኑን አንዳንድ አካባቢዎች ላይ ሰዎች ጥቃቱ ራሱ የሚደርስባቸው ኦሮሞ በመሆናቸው መሆኑን እስከ መግለጽ ድረስ በጣም የመረረ የሆነ የገዘፈ እንደሆነ የሚገልጹ አሉ። ለእነሱም መብት የሚታገሉ ሰዎች አሉ። ስለዚህ የዚህ ጭቆና መማረር ወደዛ አይነት አስተሳሰብ እንደገፋቸው መከራከሪያ የሚያቀርቡ ሰዎች አሉ። በእናንተ በኩል እንዴት ነው ከነዚህ ሰዎች ጋር የምትደርሱት? ቅድም አገር ውስጥም እናደራጃለን ብላችኋል። በዚህ በማደራጀት ጥያቄ ለምሳሌ ኦነግም አገር ውስጥ እንደሚያደራጅ እንደውም በምሳሌነት የኦነግ ባንዲራ እንደሚሰቀል ሰዎች ኦነግን ከፊት ለፊት ይዘው እንደሚመጡም ሲገልጹ ነበር። እና እንዴት ነው ይሄንን ሀሳብ የምታንሸራሽሩት ኢትዮጵያ ውስጥ ካለው የኦሮሞ ማህበረሰብ ጋር?
አዎ፣ ማለት እኛ በልዩ ልዩ መንገድ እንግዲህ ሀሳባችን ህዝቡ ጋር እንዲደርስ እናደርጋለን። ይሄ የኦነግ ባንዲራ የሚባለውም በእርግጥ የኦነግ ባንዲራ ብቻ አይደለም። የሁሉ የእኛም ለምሳሌ የእኛም ድርጅት ባንዲራው ያው ነው፣ የታጋዮች ባንዲራ ነው። እና ከኦነግ ጋር አያይዞ ያቅርበው እንጂ ሰው ያ የታጋዮች ምልክት ነው። እና ይሄ እንዲገነዘብ ፈልጋለሁ ሰው። እና ልዩ ልዩ ድርጅቶች ይሄንኑ ነው የሚይዙት ለማለት ነው። አገር ውስጥ ያለው ህዝብማ ካለው ችግር ተነስቶ ነው የሚታገለው። በአንድ በኩል መጀመሪያ ያነሳሽው ላይ ማለት የምፈልገው ምንድን ነው፣ በተለይ ይሄ አሁን ዛሬ ስልጣን ላይ ያለው መንግስት የኦሮሞን ህዝብ በግላጭ በኦሮሞ ህዝብ ላይ አትኩሮ ከፍተኛ በደል እያደረሰበት ነው። ከመሬቱ የሚነቀለው በሚሊዮን የሚቆጠረው ህዝብ አብዛኛው ኦሮሞ ነው። በየእስር ቤቱ ታጉሮ ያለው የፖለቲካ እስረኛ 90% የሚሆነው ይሄ ሁሉም የመሰከሩት ነው ኦሮሞ ነው። የኦሮሞ ቁጥር ከኢትዮጵያ ህዝብ ቁጥር 35% ነው በስታቲስቲክስ። እስር ቤት ያለው ግን 90% ኦሮሞ ነው። እና ይሄ ለምንድን ነው ይሄ የሚሆንበት? ይሄ መንግስት ፓርቲኩላር ታርጌት አድርጎ እየበደለ ያለው ኦሮሞን ነው መሆኑ ነው። እና ይሄ ደግሞ ወዴት ነው የሚወስደን? ህዝቡ ያማርራል። እና በተለይ አይ ከዚህ መንግስት ጋር እዚህ አገር ውስጥ መኖር አንችልም እስከሚል ድረስ ሊገፋው ይችላል። እና ይሄ ኃላፊነቱ ያለው በስልጣን ላይ ያለው ስርዓት ኃላፊነት ነው።
ስለዚህ እነዚህን ሀሳቦች ከሚያስተናግዱ የፖለቲካ ድርጅቶች ጋር፣ ከወጣቶች ጋር፣ ይሄ ሀሳብ ካላቸው ሰዎች ጋር ያላችሁ በእናንተ እንደ ኦዴፍ ያላችሁ ቅርበትና ውይይት ምን ይመስላል?
አገር ውስጥ ያለው ቅድም እንዳልኩት ነው። አገር ውስጥ ያለው እኮ ጥያቄው አጠቃላይ የመብት ጥያቄ ነው። ለሁሉም ህዝብ ደግሞ ያ መብት በተለይ አሁን አገር በቅርብ ከግርብ ጊዜ ወዲህ አገር ውስጥ የምናየው ሁኔታ ምንድን ነው? ከዚህ በፊት ይሄ መንግስት እስካሁን ስልጣን ላይ ሊቆይ የቻለው ህዝቦችን በመለያየት ነው፣ በማጋጨት ግን በተለይ ትልልቆቹ የአገሪቱ ህዝቦች ለምሳሌ ኦሮሞና አማራ እስከ ትግላቸውን እስኪተጋገዝ ድረስ አብሮ እስከ መቆም ድረስ ያደረሳቸው ይሄ መንግስት የሚያደርገው ተጽዕኖ ነው። እና ይሄ መለያየቱ እያሸነፈ ህዝቡ የጋራ የሆነ አቋም ወደ መያዝ አገሪቷን ወደ ተሻለ አቅጣጫ ለመምራት የሚያስችል ሁኔታን እየፈጠረ ነው ያለው። እና ይሄ አገር ውስጥ የተፈጠረው ሁኔታ ደግሞ ውጪም በልዩ ልዩ መንገድ ተደራጅተው የሚታገሉ ኃይሎ ቡድኖችንም እያቀራረበ ያለን እና ትልቅ ዴቨሎፕመንት ይመስለኛል። የፖለቲካ ቡድኖችንም እንደዚሁም ደግሞ ጄኔሬሽኖቹንም ትውልድ የትውልዶችንም እያቀራረበ እያነጋገረ ያለ ሁኔታ ነው አገር ውስጥ የተፈጠረው ሁኔታ። እና አሁን ቅድም እንዳልኩት አሁን አትላንታ የሚሰበሰበውም ሁሉም ጄኔሬሽን ነው እዛ የሚሰበሰበው፣ ወጣቱም እኛም ያለንበት ጉባኤ ነው የሚሆነው።
በቀጥታ ወደ እሳቸው ላይ ትኩረት አደረኩ እንጂ የኢትዮጵያን ጉዳይ የሚመለከተውን ነው የዳሰስ ነው። እርሶም እንደ አንድ የኢትዮጵያን ጉዳይ እንደሚከታተል ሰው እነዚህን ውጥረቶች እንዴት ነው የሚያዋቸው? እንደዚሁም ደግሞ እንደዚህ አይነት ነገር ከኦሮሞ ተቃውሞ አካባቢ እንደዚህ አይነት ሀሳቦች ሲነሱ፣ በዛኛው መልኩ ደግሞ የኢትዮጵያን አንድነት አንድ መሆን አለባት ኢትዮጵያ የሚሉ ሰዎች ደግሞ እሱን አንስተው የሚሰጧቸው አስተያየቶች አሉ። በተለይ በማህበራዊ ሚዲያ ላይ እንደሱ አይነት ነገሮች ይበራከታሉና እዚህ ላይ የሚሰጡት አስተያየት ምንድን ነው እርሶ?
ከወንድሜ ዶክተር ዲማ የበለጠ አላቅም በዚህ ጉዳይ ላይ። ግን ባለፉት 6 ወራት ውስጥ ይሄንን ቅድም ያልኩትን ድርጅትና የኢትዮጵያ ሀገራዊ ንቅናቄ ለማቋቋም በሚደረገው ጥረት በቅርብ ከነሱ ጋር በመስራቴ ብዙ ተምሬያለሁኝ። እኔ በኦሮሞ ዴሞክራቲክ ፍሮንት በኩል ያሉ አመራሮችን ባነጋገርኩበት 6 ወር ውስጥ በጣም በጣም የምኮራባቸው መሪዎች ናቸው። በኢትዮጵያ አንድነት ከማናችንም ኢትዮጵያውያን ከምንለው የበለጠ ወይም እኩል በኢትዮጵያ አንድነት የሚያምኑ ናቸው እና ለኢትዮጵያ ተስፋ የሚሰጡ መሪዎች ናቸው ያሉ በአሁኑ ጊዜ በኦዲኤፍ በኩል። በኦሮሞ ሕዝብ በኩል ደግሞ በኢትዮጵያ ውስጥ ያለው እንደምንሰማውና እንደምናየው እንደምናነበው ሁሉ በኦሮሞ ሕዝብ የኢንዲፔንደንስ የነጻነት ጥያቄ የሚል ኋላ ቀር ጥያቄ መሆኑን በአብዛኛው ሕዝብ ተረድቶታል። ኋላ ቀር ነው፣ የማይሰራ ነው። ይሄ ድሮ በተማሪ ንቅናቄ ጊዜ የተመሰረተ አርኬክ የሆነ ያረጀ ያፈጀ ይህንን ይገነዘባሉ፣ በሙሉ አንደበት ይናገራሉ። በዚህ ምክንያት ነው በኦሮሞና ኦሮሞ በኢትዮጵያ ትግል ውስጥ ማዕከላዊ ቦታ ይዞ ሲታገር ከሌሎቹ ጋር የኢትዮጵያ ነጻነትና በኢትዮጵያ ውስጥም ደግሞ የሚፈጠረው ስርዓት የእኩልነት ስርዓት አንዲት ኢትዮጵያ እንደምትመሰረት ተስፋ ይሰጠናል።
እንግዲህ ውይይቱን ሳደርግ ረሳዋለሁ መሰለኝ ሰዓቱንና የቴክኒኩን ጉዳይ እየተከታተሉ ያሉት ደሳለኝና ሱራፌል 5 ደቂቃ ቀረሽ እያሉኝ ነው። እኔ ገና በጣም በርካታ ጥያቄ ነው የነበረኝ እዚህ ሀገር ያለውና ኢትዮጵያውን ጉዳይ ቀጥ እያነሳለሁ ብዬ ነበር ተዝናንቼ እያቀረብኩ ያለሁት። አንደኛው ኢትዮጵያ ውስጥ ለምሳሌ ያሉ የተቃዋሚ ፖለቲካ ፓርቲዎች አንዳንዶቹ በኢትዮጵያ የብሔር ግጭት በፍጹም አያሰጋንም ብለው ሲናገሩ ይሰማሉ። እርስዎ ደግሞ የብሔር ግጭት ሊከሰት ይችላል ብለዋል፣ ዶክተር ዲማም እንደዛ ብለዋል እና ይሄንን እንዴት ነው የምታዩት? እንደው በአንዳንድ ደቂቃ አጠራ አድርጉልኝና ወደ ማጠቃለያዎቹ እንሄዳለን።
በመጀመሪያ ሰዎች ነን፣ ኢትዮጵያውያን ሰዎች ነን እና የተለየን ፍጡር አይደለንም። ከማናቸውም ውጭ ሀገር ህዝብ የተለየን ህዝቦች አይደለንም። ጥላቻ ስር ሲሰድ ወደ እርስ በርስ ግጭት ያመራል። ያ እየተፈጠረ ነው። ያንን ለመግታት ጥረት ካልተደረገ በስተቀረ የሚነገረው የሚደረገው ይሄ መንግስትም ደግሞ ህዝቡን የሚገፋ ወደዛ አቅጣጫ ስለሆነ ያ ሊፈጠር ይችላል። ያንን የመቆጣጠር አንደኛ የተቃዋሚ ኃይሎች መሪዎች ያንን ማርገብ አለባቸው። አላማው ይህን ስርዓት ለማስወገድ እንጂ በትግራይ ህዝብ ላይ የተሰነዘረ ጥቃት አይደለም። የትግራይ ህዝብም ይህን ተገንዝቦ ከሌሎች ወዳጅ ወንድሞቹና እህቶቹ ጋር ወደዚሁ አብሮ መሰለፍ አለበት እና ይህንን መልእክት ማስተላለፍ ያለባቸው መሪዎች ናቸው።
ስለዚህ እርስዎ ስጋት አለ ነው የሚሉት?
ስጋት አለ
ዶክተር ዲማ?
አዎ፣ ይሄ እኮ ስልጣን ላይ ያሉት ያለው መንግስት ባለስልጣኖች በቴሌቪዥን ወጥተው የሚናገሩት ነገር ነው። ይሄ ስርዓት መኖሩ አቶ ስዩምና አቶ አባይ ፀሐይ ባለፈው ጊዜ ከጥቂት ሳምንታት በፊት እንደምታስታውሱት ከሩዋንዳ የባሰ ነው የሚሆነው። እኛ ከስልጣን ከወረን ጂኖሳይድ ነው ኢትዮጵያ ውስጥ የሚመጣው ብለው አስፈራርተዋል። እንግዲህ እነሱ ናቸው ማለት ነው ይሄንን የሚጀምሩት። እነሱ ሊጀምሩት ይችላሉ፣ ሌላው ደግሞ ሪአክት ያደርጋል ማለት ነው። እና ይሄ ፍራቻ ሊኖር ይችላል። እርግጥ የኢትዮጵያ ሕዝብ ከዚህ በፊት እንዳየነው አሁን ለምሳሌ ያለፈው መንግስት ሲወድቅ ሽግግሩ ዘመን የኢትዮጵያ ሕዝብ በባህሉ ትንሽ ትዕግስተኛ ሕዝብ በመሆኑ ብዙውን ነገር ይተዋል። ግን ዛሬ ያለው ሁኔታ ግን እንደዛ አይደለም። መንግስት ላይ ያለውም ቡድን በሌብነት ሕዝብም በማጭበርበር ብዙ ወንጀልም በሕዝብ ላይ በመስራት ህዝቡን በጣም አማሮታል። እና ከዚህ ምሬት ደግሞ ሻለቃ ዳዊት እንዳለው ጥላቻ፣ እልህ፣ ይሄ ሁሉ ሊፈጠር ይችላል። እና ችግር ደግሞ የሚመጣው የመንግስቱ ስርዓት ከታች እየፈረሰ እየፈረሰ ሲሄድ ልዩ ልዩ ቡድኖች ሊነሱ ይችላሉ። እርስ በርስ ነው የሚጀማመረው ይሄ።
ስለዚህ በዚሁ ያጠቃሉልኝ እና ምን አይነት መፍትሄ ነው የሚጠቁሙት እርስዎ እንደሚመሩት ድርጅት?
በአንድ በኩል በተቃዋሚ ኃይሎች በኩል አገር ውስጥም ውጭም ያሉት በትጥቅም የሚታገሉት በባዶ እጃቸውም የሚታገሉት በሙሉ አንድ ላይ መጥተው አንድ ወጥ የሆነ ጉልበት አንድ ወጥ የሆነ ኃይል
ሻለቃ ዳዊት ይቅርታ በዛው ያጠቃልሉኛል። ግን አንድ ጥያቄ ተነሳ ነበር እኔ ወደ በኋላ ላይ አነሳዋለሁ ብዬ ያለፍኩት። ለምሳሌ ከዚህ እስልምና ጋር የተያያዘ የዋሂቢዝም ጉዳይ ላይ የጻፉት አንድ ጽሁፍ ነበር እና በርካታ የፌስቡክ ተከታታዮቻችን ያን ጥያቄ ሰንዝረው ነበር። ሰዎች የሃይማኖት የፈለጉትን ሃይማኖት የመከታተል መብት የላቸውም ወይ? በአገር ውስጥ ካለው ከገዢው ፓርቲ ጋር የተያያዘ አቋም አንጸባርቀዋል እዚህ ላይ ብለው የሰጡት አስተያየት ነበር። ለሱ መልስ ሰጥተው ማጠቃለያ ያድርጉልን።
እኔ በኢትዮጵያ እስልምና ተከታዮች ላይ ይህ መንግስት ባደረገው ጥቃትና የእነሱን እምነት የፖለቲካ መድረክ ለማድረግ ባደረገው ጣልቃ ገብነት ተቃውሞ ያለሁኝ፣ ይህንንም ለማድረግ የእስልምና ተከታዮች ወዳጆችን አክቲቪስቶችን ይዤ እዚህ አሜሪካን ሀገር ፌዴራል ኮሚሽን ኦፍ ሪሊጅን የሚባለው እዛ ሄጄ ተቃውሞ ሰጥቼ ያለሁኝ። ከዛም ኮንግሬስ ሄጄ ይህንኑ ጥቃት እንዲቆም እና ከመንግስት እንዲያወግዝ ኮንግሬስ ሄጄ ተናግሬ ያለሁኝ። ከዛም ደግሞ በጣም ትልቅ ሰርኩሌት ያደረገ ኢትዮጵያን ሙስሊምስ አንደር ሲጅ የሚል አርቲክል ጽፌ እኔ በምሰራበት ምርምር ጽህፈት ቤት ውስጥ ዘ ላርጀስት ነምበር ኦፍ ሰርኩሌሽን በጣም ሰፊ ሰርኩሌሽን የነበረው ያ አርቲክል ነው። ያም ይህ መንግስት እንዴት አድርጎ እስላሞችን የኢትዮጵያን ሙስሊሞችን እንደሚያጠቃና ለፖለቲካ እንዲጠቀምባቸው እንደሚያደርግ ጽፌ ያለሁ።
በጣም እናመሰግናለን። ሰዓታችን አለቀ።
አመሰግናለን።
በጣም አመሰግናለን።
ለውይይቱ የጽዮንን እንግዶች እናመሰግናለን። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። ወደ ምሽቱ አዝናኛችሁ የሙዚቃ ቃና ከማለፋችን አስቀድሞ እዚህ ግድም ነገ እሁድ በራዲዮ መጽሔት የአገር ጉዳይ የተሰኘውን ልዩ ፕሮግራማችንን ጨምሮ በርከት ያሉ ቁም ነገር አዘልና አዝናኝ ዝግጅቶች እንደሚጠብቋችሁ ላስታውስ። አሁን ለጥቁር ሕዝብ መብት በማቀንቀን በምትታወቀው ኒና ስምኦን ሕይወትና ስራ ዙሪያ ወደሚያተኩረው የቅዳሜ ምሽት አዝናኛችሁ የሙዚቃ ቃና በቀጥታ እንለፍ። አዘጋጅና አቅራቢ ጽዮን ግርማ። የሙዚቃ ቃና
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። አብራችሁኝ አምሹ።
My mother was one of the greatest entertainers of all time.
Sun in the sky, you know how I feel.
When she was performing, she was an anomaly. She was brilliant. She was loved.
And I'm feeling
good. One and only Nina Simone.
እናቴ የሙዚቃ ስራዎቿን በመታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። What Happened Simone በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። What Happened Simone ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሂድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንዳስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ1957 ዓ.ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው።
I've got my man now. I've got my porgy. He understands now. I've got my porgy. Everything's all right now. He understands now. I've got my man now. I've got my porgy.
Yes, I loved you, Poggy. Don't let him take me. Don't let him handle me and drive me mad. If you can keep me, I'm gonna stay here with you forever. And I'll be glad. Yes, I love you, Poggy. Don't let him take me. Don't let him handle me with his hot hands. If you can keep me, I'm gonna stay here with you forever. I've got my man. Someday, I know someday that he's coming to call me. He's going to handle me and hold me so. It's going to be like dying, Poggy, when he calls me. But when he comes, I know I'll have to go.
በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቿ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21933 ዓ.ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ ያለች ነበር። የፕሮቴስታንት አማኝና ሰባኪ ነበረችው። እናቷን ተከትላ ቤተክርስቲያን በሄደችበት ወቅት በዛ ለጋድሚዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በ7 ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመረችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። ኡነታው ግን ዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ.ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ 4 ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳ የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳ የተሰኘ ዘፈኗን አዳምጠን ደግሞ እንመለሳለን።
Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody say a prayer.
Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi, God damn. Get bottom, beat him, beat him, beat him, beat him. Hound dogs on my trail, school children sitting in jail, black cat cross my path, I think every day's gonna be my last. Lord have mercy on this land of mine, we all gonna get it in due time. I don't belong here, I don't belong there, I've even stopped believing in prayer. Don't tell me, I'll tell you, me and my people just about do. I've been there, so I know, they keep on saying go slow. That's what they say, go slow, that's what they say, go slow. That's what's the trouble,
slow.
Washing the windows,
slow.
Picking the cotton,
slow.
When nothing but rotten. We're too damn lazy.
No.
I think it's crazy.
No.
Where am I going? What am I doing? I don't know. I don't know. Just try to do your very best. Stand up, be counted with all the rest. Everybody knows about Mississippi. Come down. Yeah. Your body, daddy, bump it down. They try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me. You lied to me.
Nina, ሌሎችን የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል Young Gifted Black የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ህይወት የሚያሳየው ዘፈን ተጠቃሽ ነው። Backlash Blues, All Jim Crow for Women የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። Nina Simone የትውልድ መጠሪያዋ የነበረው ስሟን Eunice Kathleen Hayman ወደ ኒና ሲሞን የቀየረችው በመሽት ክለብ መስራቷን እናቷ እንዳታውቀባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የመሽት ክለብ በድምጽሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛል ነበረችምና የፒያኖ ቅላጼዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቆረው ጀመር። For Women Nina Simone ከሰራቻቸው ሙዚቃዎች አንዱ ነው። For Women
My skin is black, my arms are long, my hair is woolly, my back is strong, strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. Sarah, my skin is yellow, my hair is long, between two worlds, I do belong. My father was a rich
and white. He forced my mother late one night. What do they call me? My name is Sophronia.
ኒና በ1957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ I love you porgy የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚህ አልበም ውስጥ የተካተቱት Plain Cold Ring እና Little Girl Blue የተሰኙት ዜማዎቿም ተወዳጅ ነበሩ። አከታትላም Amazing Nina Simone በ1959 Nina Simone Sings በ1962 እና Silk Song በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። What Happened Simone በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይስማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ እውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጉድ ከኒና ሲሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጉድ እስቲ እንስማላት።
Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn, it's a new day. It's a new life for me. Ooh, and I'm feeling good. Fish in the sea. River running free, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun.
ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት፣ ሚስጥራችንን በመደበቅና ከደህንነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሽባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። Why the King of Love is Dead ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው።
We want to do a tune written for today, for this hour, for Dr. Martin Luther King. We stated before that the whole program is dedicated to his memory, but this tune is written about him and for him, and so... We had yesterday to learn it, and so we'll see.
Once upon this planet Earth lived a man of humble birth, preaching love and freedom for his fellow men. He was dreaming of the day peace would come to earth to stay, and he spread this message all across the land. Turn the other cheek, he'd plead. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think this great man is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope to gain? Will my country is it too late for us all? And did Martin Luther King just die in vain? Cause he'd seen not stop, always living with the threat of death ahead. Folks, you'd better stop and think, 'cause we're headed for the brink. What will happen now that he is dead? He was for equality for all people, you and me. Full of love and goodwill, hate was not his way.
ኒና ስሞን የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓመተ ምህረት ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ተለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው ዑነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው። እንደ ስካንደል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም። በህይወት ዘመኗ ከ500 በላይ ሙዚቃዎችን ያቀናበረች ሲሆን 60 አልበሞችን አሳትማለች። የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ1966 ውመን ኦፍ ዘ ይር እና በ1967 ፊሜል ጃዝ ሲንገር ኦፍ ዘ ይር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክሬያለሁ። የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ከምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ።
Here comes the sun, little darling. Here comes the sun, I say. It's all right. It's all right. Here comes the sun, little darling. Here comes the sun, I say. It's all right.
አጫጭር የማጠቃለያ ዜናዎችን አሰማለሁ። ሶማሊያ ዋና ከተማ ሞቃዲሾ ምክር ቤቱ አቅራቢያ የደረሰ የመኪና ቦምብ ጥቃት በትንሹ ለሶስት ሰዎች ሕይወት መጥፋትና ለሌሎች ስድስት መጎዳት ምክንያት መሆኑን የጸጥታ ጥበቃ ባለሥልጣንና ምስክሮች ተናግረዋል። አደጋው ከደረሰበት ስፍራ ቀድመው ከተገኙ የፖሊስ መኮንኖች አንዱ አደን መሐመድ ሐሰን ለቪኦኤ እንደገለጹት የሁለት ወታደሮች የተጠርጣሪውን አጥፍቶ ጠፊ አስከሬኖችና በትንሹ ጉዳት የደረሰባቸውን ስድስት የመንግሥት ወታደሮች አይቻለሁ ብለዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ ወገን የለም። ከአልቃይዳ ጋር ግንኙነት ያለው የአልሻባብ ሥራ ለመሆኑ ግን ምልክቶች ይታያሉ። አሜሪካውያን ከሦስት ቀናት በኋላ ፕሬዚደንታቸውን ለመምረጥ እየተዘጋጁ ባሉበት በአሁኑ ሰዓት በኒውዮርክ፣ ቴክሳስና ቨርጂኒያ አልቃይዳ ምንነቱ ያልተገለጸ ጥቃት በምርጫው ዕለት ሊያደርስ ይችላል የሚል ስጋት እንዳላቸው የፌዴራሉ መንግሥት ባለሥልጣናት እያስጠነቀቁ ነው። ይህንኑ አዲስ የደረሳቸውን መረጃ አስመልክቶም ባለሥልጣናቱ ለአካባቢና ክፍለ ግዛት ኃላፊዎች የማስጠንቀቂያ ደብዳቤዎችን ልከዋል። በኒውዮርክ ፖሊስ የተባለውን የጥቃት ስጋት ምንም እንኳ በዝርዝር ባያቀርብም እየመረመረ መሆኑን አስታውቋል። የከተማዋ ፖሊስም በነገ ዕለት የሚካሄደውን ዓመታዊ የማራቶን ሩጫ ውድድር ለመጠበቅ ኃይሉን አጠናክሯል። የቨርጂኒያና ቴክሳስ ክፍለ ግዛቶች አስተዳዳሪዎችም ጉዳዩን በቅርበት እየተከታተሉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ እጩ ተወዳዳሪዎቹ ሂለሪ ክሊንተንና ዶናልድ ትራምፕ ትኩረታቸውን ብዙ ተንባዮች የምርጫውን ውጤት ይወስናሉ ባሏቸው በጣት በሚቆጠሩ ክፍለ ግዛቶች ላይ አድርገዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር የምሽቱ አስተናጋጃችሁ አሉ አከበደ ነኝ። በዚሁ ሰናበታለሁ። ነገ እሁድ አሁን የአገር ጉዳይ የተሰኘውን ልዩ ፕሮግራማችንን ጨምሮ ከራዲዮ መጽሔት ቅንብሮች ጋር ከምሽቱ 3 ሰዓት ላይ እንጠብቃችኋለን። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.